Gambino B.O.A.
ሰላም ለእናንተ ይሁን ጋቢና መዝናኛ ተጀመረ ሀብታሙ ስዩም አብሬያችሁ አመሻለሁ አስቀድሜ እንኳን ለመስቀል በዓል በሰላም አደረሳችሁ ለማለት ወዳለሁ። የመስቀል በዓል ከሃይማኖታዊ በዓልነቱ በተጨማሪ የህዝብ መገናኛና የአብሮነት ማድመቂያ ከመሆኑባቸው ስፍራዎች መካከል በቀደምትነት ጥሩ ቢባል የጉራጌ ዞን ይጠቀሳል። የጉራጌ ህዝብ መስቀልን ባንድና ሁለት ቀናት ብቻ ያጠቃልልም። ከሁለት ሳምንታት በላይ ለሆነ ጊዜ በተለያዩ ቀናት ሸንሽኑ የተለያየ ማህበራዊ ዋጋ ሰጥቶ ያከብራል እንጂ ዘለግ ያለውን የጉራጌ መስቀል በዓል አከባበር ይዘትና ፋይዳ የሚያብራራልን እንግዳ ለምሽቱ ጋብዘናል። አሸናፊ ተስፋዬ ይባላል። አሸናፊ በማህበራዊ መገናኛዎች ላይ ያደገበትን የጉራጌ ህዝብ ባህልና ኗኗር የሚዘክሩ መረጃዎችን በማቀበል ይታወቃል። ወደ አንጎላ ሉዋንዳ ቅንቶ በኦዲዮቪዥዋል ስራ ከመሰማራቱ በፊት ግን ራዲዮ ፋናን በመሰሉ ተቋማት በጋዜጠኝነት አገልግሏል። አሸናፊ መስቀል በጉራጌ ባህል ውስጥ ያለውን ቦታ በሚያብራራበት የምሽት ጨዋታችን ይጀምራል። በጨዋታችን ጣልቃ ታዲያ በዓል ነውና ከተለያዩ የኢትዮጵያ ጥጎች የተሰባሰቡ የበዓል ሙዚቃዎችን እናስደምጣችኋለን። አሸናፊ ይከተላል።
አመሰግናለሁ አብትሽ። ይህ ታላቅ በዓል በሁሉም ኢትዮጵያን ብሔር ብሔረሰቦች ህዝቦች ባህል ያኗኗር ወግ የተላበሰ መልኩ የሚከበር ቢሆንም የባህሉን አከባበር ደረጃና የሚሰጠው ትኩረት ከቦታ ቦታዎች ይለያያሉ። ያው እንደምታውቀው በጉራጌው ብሔረሰብ ዘንድ በድምቀት የሚከበር ባህል ነው፣ ትልቁ ባህል ነው። አመቱ ሙሉ ተለያይቶ የኖረ ቤተሰቦች ዘመዳሞች የሚገናኙበት የሚጠያየቁበት ችግሮቻቸውን የሚፈቱበት ወጣቶች የሚተጫጩበት በጋብቻ የተሳሰሩ ቤተሰቦች የሚጠያየቁበት የተጣሉ የሚታረቁበት እዳ የሚሰረዝበት በዳይ ተበዳይ ይቅር የሚባባልበት ወጣቶችና አዛውንቶች የእርድ ከብት ገዝተው ሻኛቸውን እየነካኩ ከአባቶችና ከእናቶች ምርቃት የሚወስዱበት ከፍተኛ የሆነ ጉጉትና በፍቅር የሚጠበቀው በአረፋና የመስቀል ባህል ነው። ይህ ደግሞ ትልቅ ፋይዳ ያለው ነው። ያው የጉራጌ ማህበረሰብ እንደምታውቀው በስራ ወዳድነቱ በተለያዩ ክፍለ አገራቶች ነው የሚገኘው። በአንድ መስቀል ነው ተገናኝተህ ክፉንም ደጉንም ከወንድምህ ከአባትህ ከእናትህ የምትወያየው፣ ከእናትና ከአባት ምርቃት የምትወስድበት፣ የወለደ የምትጠይቅበት፣ የሞተ ሰውን ሀዘን የምትደርስበት። እቺን አንድ አመት ጠብቀህ ስለሆነ መስቀል ምክንያት አድርገህ ነው የምትገባው። በከፍተኛ ደረጃ ደግሞ የሚገርም ነገር ወጣቶች የሚተጫጩበት የሚፈልጋትን ጉብል የሚይዝበት ሰዓት እንደመሆኑ መጠን በጉጉትና በፍቅር ነው መስቀልን ጠብቆ የሚገባው።
እንግዲህ አሸናፊ፣ በጉራጌ ህዝብ ዘንድ መስቀል ያንድ ቀን በዓል ሳይሆን ለበርካታ ቀናት በተለያየ ስያሜና ዓላማ የሚከበር እንደሆነ ይስማል። ሁሉንም ቀናት ለመቃኘት ሲንሞክር አስቀድመን ከመስከረም 13 ወይንም ወሬት የህና ከሚባለው ቀን ጀምሮ እስከ መስከረም 15 ድረስ ወህመያ እስከተባለው ድረስ ያሉትን ቀናት እንመልከት። በእነዚህ ቀናት የሚደረጉ ክንውኖችን ይዘት እስቲ እናነሳሳ።
እንግዲህ መስከረም 13 ወሬት የህና የመስቀል ባህል ለምግብ ማቅረቢያነት የሚውል ቁሳቁሶች ከግርግዳ የሚወርድበት ቀን ነው። የቤት መገልገያ ቁሳቁሶች በጥንቃቄ ጸድተው እስከ ጥቅምት 5 ድረስ በምግብ ማቅረቢያ የሚገለገሉበት። በተጨማሪም ሁሉም ቤቱን አጥንቶ አንዳንዱ ጅባውን አነጣጥፎ መስቀልን ለማክበር ዝግጅት የሚጠብቅበት ዕለት ነው። መስከረም 14 ደንጌሳ ይባላል። ለሁሉም የቤተሰብ አባላቶች በተዘጋጀ የሸክላ ጣባ የጎመን ክትፎ የሚበላበት ቀን ነው። የዚህ ቀን ወጪ የሚሸፍኑ ሴቶች ናቸው። በዚህ ዕለት ማታ በየደጃፉ ልጆች የተደመረ ዳመራ የሚያቃጥሉበት ቀን ሲሆን በብሔረሰቡ አጠራር የደንጌሳ ሰዓት ይሉታል። ስለሆነም ዳመራ ሲያቃጥሉ ወረ 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 እያሉ ፈጣሪያቸውን ለዚህ ዕለት ላደረሳቸው የሚያመሰግኑበት፣ ሴቶች ደግሞ በልልታ የሚያደምቁበት ቀን ነው። መስከረም 15 ወህምያ ይሉታል ወይም ጨርቆስ የእርድ ማለት ነው። በጉራጌው ዘንድ ዋናው የመስቀል በዓል የሚከበረው በዚህ ዕለት ነው። በእለቱ የአባወራዎች ተግባር ጎልቶ የሚታይበት ሆኖ በእያንዳንዱ የቤተሰብ አባላት ሁለቱና ከዚያ በላይ በመሆን የደለበ ሰንጋ የሚያርዱበት ዕለት ነው። በዚህ ዕለት ሰንጋው ልክ እንደታረደ ጥሬ ስጋ በቅቤ በመንከር ጨፎዬ ቀጥሎም የተወዳጁ ጉራጌ ክትፎ የሚበላበት ዕለት ነው። መስከረም 15 ወይም ወህምያ
ከመስከረም 16 እስከ መስከረም 23 ደግሞ ሃይማኖታዊ አከባበሩን ይዞ ወደ ቤተሰብ ጥየቃ ባሉ የሚያድግበት ጊዜ እንደሆነም ይነገራል። ባንዳ ሰዓት የሚል ስያሜ ከተሰጠው ቀን የጀወጀ እስከ ተሰኘው ቀን ያሉትን ክንውኖች ደግሞ እስቲ ባጭሩ አስቃኝና አሸናፊ።
መስከረም 16 ላይ ያባንዳ ሰዓት የጉርዝ ሰዓት ይባላል። ዋናው መስቀል ትልቁ ያባቶች ዳመራ የሚበራበት ዕለት ሲሆን በአብዛኛው ሃይማኖት ይዘቱን ይላበሳል። ወጣቶች፣ ወንዶች፣ ሴቶች ቤተክርስቲያን ሄደው ባህላዊ ጭፈራ አዳብና የሚጨፍሩበት አዳብና የሚጀመርበት ሃይማኖታዊ ስርዓት የሚተገበርበት ዳመራ የሚቃጠልበት ቀን ነው። ወጣቶች ከጭፈራ ቦታቸው ወደ ቤት ከተመለሱ በኋላ ወደ ማታ አካባቢ ዋናው ዳመራ በየአካባቢው ይቃጠላል። ቅድም ገልጬልህ ነበረ ዳመራ ህጻናቶች ያቃጥላሉ ብዬ ነበር። ይሄ ደግሞ ሁለተኛው ነው። ሁለተኛው ሚንስ የወጣቶች ዳመራ ሳይሆን የወጣቶች ዳመራ ተቃጥሏል በፊት በ15። ይሄ ደግሞ ለአባቶች ተብሎ አባቶች ምርቃት የሚደረግበት በመሸትሸት ሲል አንድ የአካባቢው ማህበረሰብ ወጣቶች ተሰብስበው የሚመራረቁበት የሚገባበዙበት ትልቁ የዳመራ ስነ ስርዓት ነው። ጭፈራው ይደምቃል፣ ይጠጣል። ከዚህ ሁሉ በኋላ ሁሉም ወደ ቤቱ ገብቶ የተዘጋጀለትን ጣባ ክትፎ ይበላል፣ ደስታል ነው የምልህ ሀብትሽ። መስከረም 17 ንቅባር ከሰማይ ይባላል። ከሌሊቱ 12 ሰዓት ጀምሮ በአንድ አጥቢያ የሚተዳደሩ ድርተኞች ዳመራ ወደ ተቃጠለበት ቦታ በመሰባሰብ ቃለ መሐላ በማስገባት አዲስ የአካባቢው ዳኛ የሚሾምበት፣ ያለፈው ርክክብ የሚደረግበት፣ አዲስ የአባልነት ጥያቄ የሚቀርብበት የሚወያዩበት ቀን ነው። መስከረም 18 የፊቃ ቆያም ይባላል። የሴት ልጃገረዶች የተለያዩ የስፌት ጌጣጌጦች እቃዎችን ለማዘጋጀት የሚረዳ ስንደዶችን ለቀማ የሚጀምሩበት ዕለት ሲሆን በየመንደሩ ልጃገረዶች ባህላዊ ዜማ ያዜማሉ፣ ስንደዶ ለቀማ ያደርጋሉ። ከመስከረም 18 እስከ መስከረም 23 ድረስ ሴት ልጆች ለእናቶቻቸው የጸጉር ቅቤ፣ ለአባቶቻቸው ባርኔጣ ይሰራሉ፣ ያዘጋጃሉ። ባሎች ደግሞ ሙክት በመያዝ ይሄዳሉ ወደ አማቾቻቸው ጋር። የራሳቸውን አክብረው ሲጨርሱ ጭፈራው ይደምቃል። ሁሉ ነገር በጣም ደስ ይላል፣ ልዩ ነው የሚሆነው። አዳብና ከመስቀል ጋር ተያይዞ ከመስከረም 16 እስከ ጥቅምት 5 ባሉ ቀናቶች በተለያዩ ገበያ ቦታዎች ወጣቶች ባህላዊ ጭፈራ ስነ ስርዓት ያደርጋሉ። በዛ ስነ ስርዓት ላይ የሚገርም ነገር ለማጨት የሚፈልጋት እንዲህ ነው ሎሚ በወረወር እንደሚባለው ነገር የሚተጫጭበት ከጓደኛው ጋር ተነፋፍቆ የሚገናኝበት የድሮ የልጅነት ትዝታን የሚወያይበት የናፍቆታቸውን የሚያወሩበት ስራ እንዴት እንደነበረ የሚነጋገሩበት ትልቁ አዳብና ነው። እዚህ ላይ ማለት የምፈልገው ነገር አብትሽ፣ በአሁኑ ሰዓት አዳብና እየቀዘቀዘ እየጠፋ ያለበት ሁኔታ ነው የማስተውለው። ይህ ለምን እንደሆነ አላቅም። የጉራጌው ማህበረሰብ ንግዱ ላይ ትኩረት አድርጎ ባህሉ ላይ ትኩረት እያደረገ አይደለም ያለው ብዬ መደምደም እችላለሁ። አዳብና የሚገርም ነገር በዩኒስኮ ደረጃ መመዝገብ የሚችል እና ጠቃሚ የሆነ ባህል ነው። ደስ የሚል በቃ በፍቅር የምትገናኝበት፣ ፍቅር የሚደረጅበት፣ የምትማማርበት፣ የምትነጋገርበት የአመት የወጣውን የወረድከውን የምታወራበት እንደመሆኑ መጠን ይህ አዳብና ጭፈራ ወይም ወጣቱን ወደ ሚፈልገው አላማ ስራው ምን እንደሆነ እንዴት እንደሆነ የሚያወራበት በቃ የውስጡን የሚተነፍስበት እንደመሆኑ መጠን የአካባቢው ሹማምን ትልበላቸው የአካባቢው ሽማግሌዎችም ትኩረት ሰጥተውት ይሄንን ነገር ዘላቂነት እንዲኖረው እንዲያድግ የሚደረግበት ሁኔታ ቢፈጠር መልካም ነው የሚመስለኝ።
በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ከአሜሪካ ድምጽም በመደመጥ ላይ ይገኛል። ዛሬ ደመራ የመስቀል ዋዜማ እንደመሆኑ የዛሬ እንግዳችን ደግሞ አሸናፊ ተስፋዬ ነው። ስለ ጉራጌ መስቀል በዓል አከባበር እያጫወተን ይገኛል። ያው እንግዲህ አሸናፊ፣ አንተም እንደምታውቀው የዘንድሮ መስቀል የኮሮና ቫይረስ ጫና ባልጠፋበት ማግስት ይከበራል። ከዘመድ ከወዳጆች ጋር በነበረህ የርቀትም ቢሆን ግንኙነት በበዓሉ ድምቀት ላይ ስላመጣው ለውጥ መስማትህ ማየትህ አይቀርም ብዬ አስባለሁ። ምን ያመጣው ለውጥ አለ? ሰዎችስ አብሮነታቸውን ለመጠበቅ ምን እያደረጉ ይገኛሉ?
ያው እንግዲህ ሀብትሽ፣ ኮሮና ጉራጌ ላይ ብቻ ሳይሆን ተጽዕኖ የፈጠረው የጉራጌው ብሔረሰብ ላይ ሳይሆን በዓለም ደረጃ ነው። እንግዲህ ያው እንደሚታወቀው የጉራጌው ማህበረሰብ ከተለያዩ አካባቢዎች በናፍቆትና በፍቅር የሚገናኝበት፣ የሚሳሳምበት፣ የሚተቃቀፍበት፣ የሚጨዋወትበት እንደመሆኑ መጠን ከፍተኛ የሆነ ነገር ይፈጥራል ብዬ አስባለሁኝ። እንግዲህ የጉራጌው ማህበረሰብ ከዚህ በፊትም እንደምታውቀው HIV በአገራችን በተንሰራፋበት ወቅት የጉራጌው ማህበረሰብ ነው በቀጥታ ወደ ተግባር የገባው። ምን አይነት ተግባር ለሚለው ነገር አንድ የጉራጌው ማህበረሰብ በመስቀል በሚገባበት ሰዓት ለትዳር የሚያጫትን ሴት ለከማግባቱ በፊት የሕክምና ወረቀት ከቤተሰቦቹ ጋር ወይም ከቤተሰቧ ጋር በህብረት ሆኖ ሄዶ ተመርምሮ ወረቀት ሲያመጣ ነው ሴት ልጅ ሊሰጠው የሚችለውና ወደ ጋብቻ ሊዘልቅ የሚችለው ያንን ነገር ደግሞ በሽታውን ለመቆጣጠር በአካባቢው ትልቅ አስተዋጽኦ አድርጓል። አሁን ደግሞ ኮሮናን ደግሞ የጉራጌው ማህበረሰብ ማን ምን ሊጎዳ እንደሚችል ኮሮና ጥንቃቄውን ስለሚያቀውና ስለሚሰማ ርቀቱን ጠብቆ በፍቅርና በአንድነት ቤተሰቦቹን ለበሽታ ሳያጋልጥ በፍቅር ደስ በሚል ሁኔታ መስቀልን ያከብራል ብዬ አስባለሁኝ። ያው ተጽኖ ይኖረዋል፣ ከፍተኛ የሆነ ተጽኖ ሊኖረው ይችላል። እንደ ካቻምና ወይም እንደ አለፉት አመታቶች መስቀልን በድምቀት ላይከበር ይችላል። ርቀትን ጠብቀ ነው፣ ንክኪ ብዙ አይኖርም። ለምን ብትል አንተ ከተማ ላይ ብዙ ነገር አሳልፈ ነው የምትመጣው። ገጠር ያለውን ማህበረሰብ ልትበክለው ስለምትችል ያንን ጥንቃቄ የተሞላበትን ነገር እንደሚያደርግ የጉራጌው ማህበረሰብ ደግሞ ለዚህ ምክር አያስፈልገውም ብዬ አምናለሁ። ያው ተጽኖ ሊኖረው ስለሚችል እግዚአብሔር እንግዲህ ይህን በሽታ ከላያችን ላይ አንስቶ በፍቅር በአንድነት ሀገራችንን ሰላም አድርጎልን በየአመቱ በመስቀል ተገናኝተን እንደ በፊቱ የምንሆንበት ጊዜ እስኪመጣ ድረስ በያለንበት በጸሎት የአባቶች ምርቃት ሳይለየን መቀጠል ይኖርብናል ብዬ አስባለሁ። በነገራችን ላይ ሀብትሽ፣ አሁን በቡታጅራ ከተማ የሚገኙ የቀድሞ የቡታጅራ ተማሪዎች ወይም የቡታጅራ ልጆች በተለያዩ ዓለም የሚገኙና በአዲስ አበባም እንዲሁም በኢትዮጵያ በተለያዩ ቦታ የተበተኑ ወጣቶች አንድ ፌስቡክ ላይ ማህበራዊ ሚዲያ ላይ የቡታጅራ ወጣቶች ህብረት የሚል አቋቁመው የሚገርም ነገር በኮሮና ሰዓትም ከፍተኛ የሆነ ሳንቲም በማዋጣት ለምስኪኖች የተለያዩ ነገሮች እርዳታ እንዲደረግ አድርገዋል። ከዛ በተጨማሪ ደግሞ ለአረፋ ክርስቲያኖች ናቸው ያስተባበሩት። የሚገርም ነገር ለአረፋ ወደ 15 ነው 20 ሰንጋዎችን ገዝተው ለምስኪኖች አከፋፍለዋል። አሁን ደግሞ መስቀልን ምክንያት በማድረግ ሙስሊሞች ናቸው ይሄን ነገር አስተባብረው በውጭና ሀገር ውስጥ የሚገኙ ወገኖችና እንዲሁም ባለሀብቶችን አስተባብረው አሁን ለመስቀል ሰንጋዎችን የተለያዩ ወደ 15 የሚሆኑ ሰንጋዎችን ገዝተው እርድ አድርገው ሀብታሙ በልቶ ጠግቦ ሲያድር ምስኪኑ ማደር አለበት በሚል በፍቅር በአንድነት ተምሳሌትን እያደረጉ ነው ያሉት። ይሄ ደግሞ በአካባቢው ማለትም በጉራጌ ማህበረሰብ ምስኪንን የመርዳት ባህላት በሚደርሱበት ሰዓት የመጠያየቅን የሚያሳይ ነገር ነውና እነዚህ ወጣቶች ተጠናክረው የሚቀጥሉበት ማህበሩን አጠናክረው ለወደፊትም አካባቢውን ምስኪኖችን በመርዳት የተለያዩ ነገሮችን በማድረግ ትልቅ አስተዋጽኦ ያደርጋሉ ብዬ የምጠብቃቸው ናቸው። በተለይ ዲያስፖራው በጣም አክብሮቶኛል።
ጋዜጠኛ አሸናፊ ተስፋዬ፣ የጉራጌ መስቀል በዓል አከባበርን በተመለከተ ስላጋራህን በእጅጉ አመሰግናለሁ። አንተም በስደት ሀገር ብትሆንም በልዩ ድምቀት ቀኑን እንደምታሳልፍ ገምታለሁ።
ያው እንግዲህ በስደት ላይ በምትኖርበት ሰዓት እንደ አገርህም ባይሆን ያው ናፍቆት ይኖረኛል። ከምንም በላይ የምናፍቀው ነገር ከዚህ በፊትም በቢቢሲ ላይ እንደዚህ ጠይቀውኝ ተናግሬዋለሁ፣ መስቀልና አረፋ ሲመጣ ያለው ግርግር ያለው ሁኔታ ይናፍቀሃል። ከጓደኞች ጋር የምታወራበት ገብተህ የምትጫወትበት የልቤ ልብን የምትዘልቅ የምትቋደስበት ነገር እንደመሆኑ መጠን ያው ይናፍቀሃል። ነገሮች ይኖራሉ። ግን ቢሆንም በሰው ሀገር ላይም ቢሆን ያሉ ነው ኢትዮጵያኖች ተጠራርተን አንድ ሬስቶራንት ላይ ሰብሰብ ብለን ያው ጉራጌ የሌለበት ቦታ የለም ወይም ኢትዮጵያን ያልተበተንበት ቦታ ስለሌለ በህብረትና በአንድነት ጣባው እንኳን ባትኖር በኮባዋ ጠቅለል አድርገን ክትፏችንን በልተን ባህሉን አድምቀን ደስ በሚል ሁኔታ እናሳልፋለን። በመጨረሻ ማስተላለፍ የምፈልገው ነገር ለጉራጌ ዞን አመራሮችም ሆነ ሽማግሌዎች አዳብናን ወይም መስቀልን በተጠናከረ መልኩ ለዩኒስኮ የሚመዘገብበትን ሁኔታዎችን ብትፈጥሩና ጠንከር ያለ ነገር ቢደረግ፣ ባህልን የማስተዋወቅ ነገር ቢደረግ መልካም ይመስለኛል። ትኩረት ባህል ላይ ብናደርግ መልካም ነው። ትኩረት ከሰጠ ነው ሌላው ማህበረሰብ እኮ እንደ ቱሪስት መጥቶ ሊጎበኘን ይችላል፣ ደካማ ጎናችንን ሊያሳየን ይችላል። እንደዚያ ነገሮች ስለሚኖሩ ማስተዋወቅ ይኖርብናል የሚል እምነት አለኝ። ስላደረክልኝ ቃለ ምልልስ ሀብትሽ እጅግ በጣም አመሰግናለሁ። እግዚአብሔር አክብርልኝ። ከመላ የስራ ባልደረቦችህ መልካም በዓል፣ መልካም አዲስ ዓመት፣ መልካም መስቀል ብያለሁ። ሰላም ሁንልኝ።
አድማጮች የዛሬው ባለ መከበሩ ሃይማኖታዊ ምክንያት በኦርቶዶክስ ተዋህዶ አማኞች ዘንድ ኢየሱስ ክርስቶስ የተሰቀለበት መስቀል ዳግም የተገኘበትን ዕለት ከመዘከር ጋር ይገናኛል። ለመሆኑ ታሪክ በዚህ ጉዳይ ላይ ምን ይላል? ዲያቆን ዳንኤል ክብረት መስቀሉ የት ነው ያለው? የሚል ዘለግ ያለ ጽሑፍ ከጥቂት አመታት በፊት አስነብበው ነበር። በዚያ ጽሑፋቸው ላይ የታሪክ ማስታወሻዎችን ጠቅሰዋል። የመስቀሉ እንደገና መገኘት የሚለውን ንዑስ አንቀጽ ለምሽቱ መርጫለሁ። ጥንታውያን የቤተ ክርስቲያን ታሪክ ጻፊዎች መስቀሉን እንደገና ያገኘችው ንግሥት ሌኒ መሆኗን ይናገራሉ። በ380 ዓመተ ምህረት አካባቢ የተወለደው ታሪክ ጻፊው ሶቅራጠስ ኤክሌሲያስቲካል ሂስትሪ በተሰኘው መጽሐፍ ላይ በምዕራፍ 17 መስቀሉ እንዴት እንደተገኘ ዝርዝር መረጃ ይሰጠናል። ንግሥት ሌኒ ወደ ኢየሩሳሌም ተጉዛ በጎልጎታ የጌታ መቃብር ላይ የተሰራውን የቬኒስ ቤተ መቅደስ አፈረሰችው፣ ቦታውንም በሚገባ አስጠረገችው። በዚያን ጊዜም የጌታችንና የሁለቱ ሽፍቶች መስቀሎች ተገኙ። ከመስቀሎቹም ጋር ጲላጦስ የጻፈው የራስጌው መግለጫ አብሮ ተገኘ። ሶቅራጠስ ከሦስቱ መስቀሎች አንዱ የክርስቶስ መሆኑ እንዴት ሊታወቅ እንደቻለ ሲገልጽ እንዲላል፣ አቡነ መቃርዮስ በማይድን በሽታ ተይዛ ልትሞት የደረሰች አንዲት የተከበረች ሴት አመጡ። ሁለቱን መስቀሎችንም አስነኳት፣ ነገር ግን ልትድን አልቻለች። በመጨረሻ ሦስተኛውን መስቀል ስትነካ ድናና በርትታ ተነሳች። በዚያም የጌታ መስቀል የትኛው እንደሆነ ታወቀ ይላል። ከዚያም ንግሥት ኤሌኒ በጌታ መቃብር ላይ ቤተክርስቲያን አሰራች። ከመስቀሉ የተወሰነውን ክፍል ከፍላ ከችንካሮቹ ጋር ወደ ቁስጥንጥንያ ስትወስደው ዋናው ክፍል በጎልጎታ ቤተክርስቲያን ተወችው። ይህንን ታሪክ ሄርሚያስ ዞሜን የተባለውና በ450 ዓመተ ምህረት አካባቢ ያረፈው ታሪክ ጸሐፊም ኤክሌሲያስቲካል ሂስትሪ በተሰኘው ጥንታዊ መጽሐፍ በክፍል 2 ምዕራፍ 1 ላይ ይተርከዋል። ዞሜን እንደሚለው በ325 ዓመተ ምህረት የተደረገው ጉባኤ ንቅያ ሲጠናቀቅ የቆስጠንጢኖስ ትኩረት ወደ ኢየሩሳሌም ዞረ። ምንም እንኳን ዞሜን ባይቀበለውም መስቀሉ የተቀበረበትን ቦታ ያመለከተው ከከተማው በስተምስራቅ ይኖር የነበረ አንድ አይሁዳዊ መሆኑንና እርሱም ይህንን መረጃ ከትውልድ ትውልድ ሲተላለፍ ከነበረ መዝገብ ማግኘቱን እንደሰማ ጽፏል። ንግስት ሌኒ ባደረገችው አስቸጋሪ ቁፋሮ መጀመሪያ ጌታ የተቀበረበት ዋሻ ቀጥሎ ከእርሱ እልት ብሎ ሶስት መስቀሎች መገኘታቸውን ሶዞሜን ይተርካል። ከመስቀሎቹም ጋር የጲላጦስ ጽሑፍ አብሮ መገኘቱንና የጌታ መስቀል ከሌሎች የተለየበትን ሁኔታ ከሶቅራጠስ ጋር ተመሳሳይ በሆነ ሁኔታ ይተርከዋል። ንግስት ሌኒ በጎልጎታ በቤተልሔም በደብረ ዘይት አብያተ ክርስቲያናትን አሰርታ በ80 ዓመቷ እንዳረፈች ሶዞሜን ይተርካል። ብዙ የታሪክ ጸሐፊዎች ረፍቷን በ328 ዓመተ ምህረት አካባቢ መስቀሉ የተገኘበትን ደግሞ በ326 ዓመተ ምህረት ያደርጉታል። በ457 ዓመተ ምህረት አካባቢ ያረፈው ቴዎድሮት የተባለው ታሪክ ጸሐፊም የመስቀሉን የመገኘት ታሪክ ተመሳሳይ በሆነ መንገድ ያቀርበዋል። አድማጮቻችን የዛሬው ጋቢና መዝናኛ መሰናዶ በዚህ ተጠናቋል። ሀብታሙ ስዩም ሳስተናግዳችሁ አመሸው። ኤልያስ አስማረ ደግሞ መሰናዶውን ሲያቀናብር ነበር። ትዝታ በላቸው የመርሃ ግብሩ አርታኢ ናት። መልካም ምሽት ይሁንላችሁ። መልካም በዓል። Yeah.
Yeah.